ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 13 2015 ዓ.ም ዝግጅታችን ጀመረ።
በጣም በሳይንስ ስናየው ብዙ ሰው እየጎዳ ነው። ነገር ግን ብዙ ሰው ደግሞ በጣም የዳነ አለ ማለት ነው። ለምሳሌ የደም ካንሰር የዛሬ 100 ዓመት 5 ሰው ከ100 ነው የሚድነው የነበረ ወይ 1 ሰው ነው የሚድነው የነበረ። አሁን የደም ካንሰር የሚሞት የለም።
በካንሰር ሕክምና በርካታ ምርምሮችን ያካሄዱትን ተመራማሪ ፕሮፌሰር እንግዳ ሀጎስን ነው የሰማችኋቸው። የምሽቱ እንግዳችን ናቸው።
እናትም አባትም ሆነን አሳደግም ሆነን ቤት ውስጥ የምንሰራው አክስት፣ ቤተሰብ፣ ጎረቤት የለም በዚህ ጊዜ። ስለዚህ ጊዜን አብቃቅቶ ተጋግዞ የመስራትን ልጅ ማሳደግ በጣም እየከበደ ይሄዳል በውጭ ሀገር ልጅ ስናሳደግ።
አሁን ደግሞ የሰማችኋት ገሊላ ጌትነት ትባላለች። ከኢትዮጵያ ውጭ የሚኖሩ ወላጆች ተግዳሮቶቻቸውን የሚወያዩበት፣ ስኬቶቻቸውን የሚጋሩበት ድህረ ገጽ መስራች ናት። በሁለተኛው አጋማሽ መሰናዷችን ትመልሳለች።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ግንቦት 13 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ትናንት ምሽት በጸጥታ ኃይሎች ቁጥጥር ስር ውሎ የነበረው ጋዜጠኛ ተመስገን ደሳለኝ ከሰዓታት በኋላ መለቀቁ ታውቋል። ቅዳሜ አመሻሽ ላይ የፌዴራል ፖሊስ ደንብ ልብስና የሲቪል ልብስ የለበሱ ሰዎች ከመኖሪያ ቤቱ ይዘውት ሜክሲኮ አደባባይ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደወሰዱት የተናገረው ተመስገን በቁጥጥር ስር የዋለበትን ምክንያትም በዚያው እንደሰማ ለአሜሪካ ድምፅ ገልጸዋል።
እዛ ከገባው በኋላ የፈለግንክ ተደጋጋሚ ጊዜ በከፍተኛ ፍርድ ቤት ነጻ በተባልክበት ወንጀል ጠቅላይ ፍርድ ቤት ይግባኝ ጠይቀን ልናገኝ ስላልቻልን ነው። የት ፈልጋችሁኝ? ቢሮ ያለ ቢሮ ያልዘጋም ቤቴ ያለ ቤቴን ፖሊስ መቶ ፈትሾታል ያኔ ሲያዝ እና የት ሄጅ ያሉ ስል ስልክ ደውለናል። ስልክ እኮ አንድ ቀን የተደወሉ የደወለውም አንድ ኢንስፔክተር አለህን የሚል ሰው ደወለና ምን አለን፣ ዛሬ ፍርድ ቤት ቀጠሮ ስላለቅ ይዤት መጥቻለሁ አለ። ለመሆኑ ያው ቀጠሮ አሉ ያለመጥና ይኬዳልስ ወይ? እኔ ፍርድ ቤት ለምንድን ነው ስለ ይግባኝ ተብሎባል? ይግባኝ ከተባለብኝ እኮ መልስ ይዤ ጠበቃ ይዤ ነው እንዲሄደው። ድንገት ደውለ ዛሬ ደውለ እንዴት እንደ ይችላለ በሚለው ተነጋገርን። ከዛ ወዲህ አልደወሉም፣ ግን ቴክስት አድርገናል ነው እነሱ የሚሉት። ቴክስትም ያው የስነስርዓት ጉዳይም ፍርድ ቤት ለሚፈለግ ሰው በቴክስት ወይም በደውል ጥራው የሚል የለም።
ጋዜጠኛ ተመስገን ደሳለኝ ሰኞ ዕለት ዳግም ለመቅረብ ተስማምቶ ከፈረመ በኋላ ወደ ቤቱ እንዲመለስ እንደተፈቀደለትም አክለዋል።
እነሱ በአዲስ አንጀን እንደምፈለግ ሰው አድርገው ነው ትላንትና ይዘውኝ ሄዱት። እዛ ከደረስኩ በኋላ ግን በዛኛው ክስ ነው። ከዛ በኋላ ያው ሰኞ ልናቀርብክ ነው፣ ሰኞ ትመጣሉ አሉ። አለዛም ስልክህና ሌሎች ነገሮች ሲቀመጡ ሰኞ፣ አይ ስልክ ከተቀመጠማ ያው ሰኞ አሳታቅቡን እዚሁ ወደ ቤት የሚሄድበት ምክንያት ምንም የለብስ፣ በቃ ስልክህን ያዝ፣ ነጭ ወረቀት ላይ ፈርም፣ ሰኞ በራሴ ፍቃድ ቀርባለሁ ብዬ ያለኝ ኦኬ ብዬ እኔም ያው ሰኞ በዛሬው ቀን በርካታ ፖሊሶች በኃይል ከቤት የመጥተው ወስደውን ፌዴራል ፖሊስ ኮሚሽን ከደረስኩ በኋላ የተፈለግኩበትን ጉዳይ ሰኞ የሚነገር ስላለኝ ሰኞ ለመምጣት ተስማምቻለሁ ብዬ ፈርሜ ወደ ቤት ተመልሻለሁ።
በጉዳዩ ላይ ምላሽ ለማግኘት ስልካቸው ላይ የደወልንላቸው የኢትዮጵያ ፌዴራል ፖሊስ የሕዝብ ግንኙነት ባለስልጣን ስለ ጉዳዩ በቂ መረጃ እንደሌላቸው በመጥቀስ በነገ ዕለት ዳግም እንድንደውል ነግረውናል። ሱዳንን ወደ ትርምስ የከተተውና ከ1 ሚሊዮን የሚበልጡ ሰዎችን ያፈናቀለው ጦርነት 6ኛ ሳምንቱን ባስቆጠረበት በአሁኑ ሰዓት ተፋላሚዎቹ ኃይሎች ለ7 ቀናት የሚቆይ የተኩስ አቁም ስምምነት መፈረማቸው ተሰምተዋል። የተኩስ አቁሙ በካርቱም አቆጣጠር ሰኞ ከምሽቱ 3:45 ጀምሮ ተግባራዊ መደረግ እንደሚጀምር የንግግሩ ደጋፊዎች ዩናይትድ ስቴትስና ሳውዲ አረቢያ በጋራ በሰጡት መግለጫ አስታውቀዋል። ከዚህ ቀደም የተገቡ በርካታ የተኩስ አቁም ስምምነቶች ተጥሰዋል። ይሁን እንጂ ያሁኑ ስምምነት በዩናይትድ ስቴትስ፣ ሳውዲ አረቢያና በዓለም አቀፍ ደረጃ በሚደገፍ የክትትል ዘዴ ተፈጻሚ እንደሚሆን ተሰምቷል። መግለጫው ዝርዝር ጉዳዮችን አላብራራም። ስምምነቱ የሰብአዊ እርዳታን ማዳረስ፣ አስፈላጊ አገልግሎቶችን ወደ ነበሩበት መመለስና ኃይሎችን ከሆስፒታሎችና አስፈላጊ የህዝብ መገልገያዎች ማስወጣትን ያካትታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠመንጃን ዝም ለማሰኘትና ያልተደናቀፈ ሰብአዊ አገልግሎት ለመስጠት ጊዜው ረፍዷል፣ ሁለቱም ወገኖች ይህንን ስምምነት እንዲያከብሩ እማጽናለሁ፣ የዓለም አይኖች እየተመለከቱ ነው ስለማለታቸው ሮይተርስ ዘግቧል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ የጸጥታው ምክር ቤትና ብሬተን ውድስ የተሰኘው የፋይናንስ አስተዳደር ስርዓት ከዛሬው ዓለም እውነታዎች ጋር እንዲጣጣሙ ማሻሻያ ለማድረግ ጊዜው አሁን መሆኑን ተናገሩ። በዛሬው ዕለት የቡድን ሰባት የመሪዎች ጉባኤ በተካሄደባት ሂሮሺማ ጃፓን በሰጡት ጋዜጣዊ መግለጫ ላይ ጉቴሬዥ ሁለቱም ተቋማት የ1945ቱን የኃይል መስተጋብር እንደሚያንጸባርቁና በዘመኑ መንፈስ መቃኘት እንዳለባቸው ተናግረዋል። የዓለም አቀፉ የፋይናንስ መዋቅር ጊዜው ያለፈበት የማይሰራና ፍትሐዊ ያልሆነ ነው ያሉት ጉቴሬዥ የኮቪድ-19 ወረርሽኝና ሩሲያ በዩክሬን ላይ ያደረገችው ወረራ በፈጠሩት የኢኮኖሚ ቀውስ ውስጥ ስርዓቱ እንደ ዓለም አቀፍ የደህንነት መረብ ዋና ተግባሩን መወጣት አልቻለም ብለዋል። ዘገባው የሮይተርስ ነው። ከፍልስጤማውያን ጋር ከፍተኛ ውጥረት በነገሰበት በአሁኑ ወቅት አንድ ጽንፈኛ የእስራኤል የካቢኔ ሚኒስተር እሁድ ዕለት አወዛጋቢ የሆነውን የኢየሩሳሌም ቅዱስ ስፍራን ጎብኝተዋል። የእስራኤል ቀኝ ዘመን መንግስት አባል ከሆኑ ወዲህ ለሁለተኛ ጊዜ ወደዚያ ያቀኑት የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጌበር ጉብኝት የስፍራው የአደራ ጠባቂ ሆና ከምትሰራውና የፍልስጤማውያንና የእስራኤል ጎረቤት ከሆነችው ዮርዳኖስ ውግዘት አስከትሏል። ለእስራኤላውያን በእጅግ አስፈላጊ ወደ ሆነው ቤተ መቅደስ ተራራ በመምጣቴ ደስተኛ ነኝ ብለዋል ቤንጅቢር ማለዳ ላይ ስፍራውን በጎበኙበት ወቅት። በቢሮአቸው በኩል በተለቀቀ ቪዲዮ ላይ በቦታው ላይ የእስራኤል ፖሊስ መገኘቱንም አድንቀዋል። ይህም በኢየሩሳሌም ውስጥ ያለው ወሳኝ ማን እንደሆነ ያሳያል ሲሉ አሞካሽተዋል። የፍልስጤም ፕሬዚደንታዊ ቃል አቀባይ ናቢል አቡል ራዱኔህ የቤንጊቪርን ጉብኝት በመስጊዱ ላይ አይን ያወጣ ጥቃት ሲሉ ጸርተውታል። የዮርዳኖስ የውጭ ጉዳይ ሚኒስትር ውግዝ፣ ጠብቀዝቃሽ እርምጃና አደገኛ ተቀባይነት የሌለው ሁኔታዎችንም የሚያባብስ ሲሉ ኮንነውታል። ዘገባው የአሶሼትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭቶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 13 2015 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት።
ዳሬ ሳምንቱ እንዴት ነበር?
ያው እንደወትሮው ሩጫ ነው። አየሩ ግን የሚገመጥ የመሰለ ነው። የሰሞኑን አየር ግሩም ነው። አየሽው?
ጥሩ ነው። መቼም ከብርዱም ማይሻል ነገር የለም። ግን የሞቃቱ የበጋው ጊዜ በጣም ናፍቆኛል። ፀሐይዋ በደንብ ሞቅ ብላ የምትሰማበት ሰዓት
ያቃጥላል። ይመጣና እንግዲህ
አንተ ደግሞ ለእረፍት ኢትዮጵያ ሄደህ ነው የተመለስከው። ለዛ ይሆናል አየሩ ጥሩ የሆነብህ። ምን ይዘህልኝ እንደመጣህ ለማየት ጓጉቻለሁ።
አገር የሚያህል ነገር ትቶ የወጣ ሰው ምን ይዞ ይመጣል ብለሽ ነው? ያው ከሱ ያነሰውን ቆሎ ምናምን ሳልቋጥር አልቀረሁም። ከሱ ዘግኜ ይሰጥሻለሁ።
ከሱ ዘግናለሁ። ቆሎንስ ማናየበት። እንግዲህ ዋናው ነገር እንኳን ደህና መጣህ፣ እንኳን ደህና ተመለስክ ብለናል። ያው እንደተለመደው መሰናዷችንን በሙዚቃ ነው እና የምንጀምረው። ምናልባት ኢትዮጵያ ሆነህ የሰማኸው የወደድከው የምትጋብዘን ሙዚቃ አለ?
የበርካታ ድምፃውያን ነጠላ ዜማዎች፣ አዳዲስ አልበሞች ይሰማሉ። ከነዚያ መካከል ከቅርብ ቀናት በፊት የተለቀቀው የድምፃዊ አብነት አጎናፈር አልበም አንዱ ነው። በጣም ብዙ ቆንጆ ቆንጆ ዘፈኖችን ይዟል። ከነዚህ ውስጥ እኔ የወደድኩት አንዱ አትከልክሉኝ የሚለው ዜማውን ነው።
ልክ ነህ ዳሬ። እኔም ሰሞኑን የምሰማው የአብነትን ዘፈኖች ነው እና አትከልክሉኝ የሚለው ዜማ ደግሞ በሁለት ሳምንት ውስጥ በዩቲዩብ ላይ ከ1 ሚሊዮን በላይ ተመልካቾችን ያገኘ ሙዚቃ ነው። ስለዚህ ወደ ምሽቱ መሰናዶ ከማለፋችን በፊት በአብነት አትከልክሉኝ ዜማ ቆይታ እናድርግ።
የጀማመርኩት የነካቀውት ከዛሬ ነገ I
የሸፈነ ደበና
አጠፋሁ አርሙኝ አትናገር ግን አትበሉኝ ባብነት አቆናፈር አዲስ አልበም ውስጥ ከተካተቱ ዜማዎች መካከል አንዱ የሆነውን አትከልክሉኝና ሰምተን የተመለስነው። ደሬ ወደ መጀመሪያው መሰናዷችን እንለፍ።
ይቻላል የካንሰር ተመራማሪው ፕሮፌሰር
የምሽቱ የመጀመሪያው እንግዳችን በካንሰር ህክምና ዙሪያ በርካታ ምርምሮችን ያካሄዱትና ከቀናት በፊት እዚህ ዩናይትድ ስቴትስ ኒውዮርክ ከተማ ውስጥ ከሚገኘው ኮልጌት ዩኒቨርሲቲ የፕሮፌሰርነት ማዕረጋቸውን የተቀበሉት ፕሮፌሰር እንግዳ ሀጎስ ናቸው።
ፕሮፌሰር እንግዳ በሞለኪውለር እና ሴሉለር ባዮሎጂ መስክ በካንሰር ሴሎች ውስጥ ያሉ የፕሮቲኖች እድገት ላይ ትኩረት አድርገው ይሰራሉ። የካንሰር ህክምና ከጊዜ ወደ ጊዜ መሻሻሎችን እያሳየ መሆኑንም ይናገራሉ።
ደሬ እንግዲህ ካንተ ጋር በነበራቸው ቆይታ ደግሞ ፕሮፌሰር እንግዳ እስከዛሬ ወደ 160 የሚሆኑ ተማሪዎችን አሰልጥነው እስከ ዶክትሬት ደረጃ የደረሱ ባለሙያዎችን ማፍራታቸውንም ገልጸውልናል። እንግዲህ ውጣ ውረድ ስለበዛበት የግሉ ህይወታቸውና በመጣኑም ደግሞ በካንሰር ህክምና ዙሪያ ካንተ ጋር ያደረጋችሁትን ቆይታ ተከታትለን እንመለሳለን።
እስካነጋግሮት ድረስ ዶክተር እያልኩ ነበር የምጠራውት። አሁን በዚህ ልዩነት መካከል ፕሮፌሰር መባሉን ሰማው። እንኳን ደስ አሉት።
በጣም ነው የማመሰግነው ለዚህ ቃለ ምልልስ ስለጠራችሁኝ። ደረጀ በጣም ነው የማመሰግነው፣ ቪኦኤም በጣም ነው የማመሰግነው። የዛሬ 3 ቀን ያው የመጨረሻው የፕሮፌሰር ማዕረግ በኮልጌት ዩኒቨርሲቲ ፕሬዚደንት ተልኮልኛል። ስለዚህ እኔም በጣም ደስ ብሎኛል። ያው እሱም በሰርቪስ ባረኩበት በማስተምርበት ቦታዎች እና በምመራመርበት የካንሰር እሱን አይተውት ነው ወደዚህ የበቃሁት። እኔም በጣም ደስ ብሎኛል። አመሰግናለሁ።
ውይይታችንን ከሱ ለምን አልጀምረውም? እንዴት ነው የተሰጠሁት?
እንግዲህ እንደዚህ ዩኒቨርሲቲ አንድ ሰው ሲቀጠር ማዕርጎች አሉ። ረዳት ተብሎ ይቀጠራል። አሲስታንስ ፕሮፌሰር ይባላል። ከዛ 5 ዓመት 6 ዓመት በትምህርት ቤት ኢቫሉዌሽን ሪሰርች ምን ያክል አርቲክል እንደታተመ ሪሰርች ምን ያክል ጥሩ ህብረተሰቡ እንደሰጠ ታይቶ ሁሉ ነገር 5 ዓመት 6 ዓመት ከቆየ በኋላ እንደገና በኮሚቴዎች አሉ ኢቫሌት ተደርጎ አሶሴት ፕሮፌሰር ይባላል። ከዛ በኋላ ደግሞ እንደገና 5 ዓመት ወይ 6 ዓመት ታይቶ እንደገና አሁን ያገኘሁት ማለት ነው። ያተምኳቸው ብዙ አርቲክሎች አሉ። ማስተምራቸውም ኢቫሌት ተደርጎ በደንብ የምሰጠውም ሰርቪስ ለኮሚኒቲም ሆነ ለትምህርት ቤት ለተማሪዎችም ለዩኒቨርሲቲ የምሰጠው ታይቶ እንደገና ኢቫሌት ተደርጎ ያው ይሄኛው የመጨረሻ ሃይስት ማዕረግ ነው። በዛ ነው የሚደረገው ማለት ነው።
በቅድሚያ ትንሽ የኋላ ታሪኮንም እናውቅ ዘንድ የኢትዮጵያ ህይወቶንና ከኢትዮጵያም የወጡበትን መንገድና ምክንያት አጠር አድርገው ያካፍሉ።
እንግዲህ እኔ የተወለድኩት በውቅሮ ከተማ ከመቀሌ 45 ኪሎ ሜትር ራቅ ብላ የምትገኝ ከተማ ነው። ከሻምበል ባሻ አታክልቲ ተላና ከወይዘሮ መብራት መረሳ ወላጆቼ ናቸው። እስከ 10ኛ ክፍል እዛ ተማርኩኝ ማለት ነው። እና በደርግ ጊዜ ጋጣሚ ሆኖ ለወታደርነት ወጣቶች ይመለመሉ ነበር፣ ይታፈሱ ነበር። አባቴ ዛኔ ወንድሜ ወደ አርሲ ኬሚስትሪ አስተማሪ ነበረ፣ ወደ እዛ ላከኝ ማለት ነው። እዛም ሂጄ ራሱ ያው እንደገና ሌላ ለመያዝም አስቸጋሪ ጊዜ ነበረ። አስታውሳለሁ ወንድሜ እንደገና ወደ የሆነ ቦታ ወስዶ ለሁለት ሳምንት ደብቆኝ መጨረሻ 12ኛ ክፍል ጨረስኩኝ። 12ኛ ክፍል ከጨረስኩኝ በኋላ ይሄ እንግዲህ ኢህአዴግ ከመግባቱ አንድ አመት በፊት አካባቢ ነው። ብዙ የትግራይ ሰዎች ታሰሩ ነበረ፣ ገደሉ ነበር። በዛ አጋጣሚ ሆኖ እኛም በጣም ብዙ ችግር ፈጥሮብን ነበር። ስለዚህ እኔና ጓደኛዬ ከአዲስ አበባ ወደ አዋሳ፣ ከአዋሳ ወደ ዲላ፣ ከዲላ ወደ ሞያሌ ሂደን እጃችን ሰጠን ማለት ነው። በዚህ ጊዜ ብዙ ከኛ ጋር አብረው የነበሩም የታሰሩ አሉ፣ በእንስሳም የተበሉ አሉ። ብዙ አስቸጋሪ ሁኔታ ነበረ ማለት ነው።
እዚህ ሀገርስ ከመጡ በኋላ እዚህ ምን ጠበቁት? እንዴትስ ተወጡት? ለምሳሌ ቋንቋ መሰናክሎችን ጨምሮ ብርቱ ፈተናዎች እንደነበረ አንብቤ ያለው። አሁን ወደ ተሰማሩበት የሙያ መስክ እንዲያቀኑ ያደረጉትን የባዮሎጂ ትምህርት ሁሉ ትተው ያው ለእርሱ አይሆንም ተብሎ ሌላ የትምህርት መስክ እንዲሞክር ሁሉ በአስተማሪው እንደተነገረው ሁሉ መናገሩ አንብቤ ያለው፣ እሱ ሁሉ ጨምረው የነበሩትን ፈተና እስቲ
እንግዲህ ዋናው ፈተና የነበረው አሜሪካ እንደገባሁኝ እንደ ማንም ስደተኛ ያው ብዙ ስራ እንሰራ ነበረ። ሁለት ስራ ሰራ ነበረ ወደ 7 ሰዓት ምናምን። አጋጣሚ ሆኖ ዋሽንግተን ዲሲ ነበረ የመጣሁት። ወላጆችም አግዝ ነበረ። ነገር ግን አባቴ አይ ይሄ ከምታረግ ትምህርት ብትገባ ይሻላል ስላለኝ የእሱ ምክር ተቀብዬ አንድ ጓደኛዬም ነበረ እዛ ወደ ኢሊኖይ ሄድኩኝ ማለት ነው። ኢሊኖይ ሲሄድ ዩኒቨርሲቲ መግባት አልቻልኩም። ያው ቋንቋውም ችግር አለ። ኮሚኒቲ ኮሌጅ የሚባሉ ከዩኒቨርሲቲ አነስ ያሉ እዛ ነው የገባሁት። እዛ ስገባ እንግዲህ ሁለት ችግር ነበር። አንደኛው ችግር እኔ ባዮሎጂ ተማሪ አልነበርኩም። ሁለተኛ ደረጃ ስማር ሳይንስ ሰው አልነበርኩም። ጓደኛዬ ግን እስቲ ሳይንስ አጥናና ወይ ፋርማሲ ወይ ዶክተር እንሆናለን ስላለኝ የእሱ ምክር ሰምቼ ነው የገባሁት። ሁለተኛ ደግሞ የቋንቋ ችግር ነበረ ማለት ነው። እኔ አስታውሳለሁ ይፈትኑናል፣ እንግሊዝኛና ሂሳብ ይፈትኑናል። ሂሳብ ጥሩ ነው ያመጣሁት፣ እንግሊዝኛ ግን ታች ነው ያስቀመጡኝ ማለት ነው። ግራመር አካባቢ ነው የመደቡኝ። 101 የሚባል አለ እንግዲህ፣ 98 የሚባል ነው የተመደብኩት ማለት ነው። እና እሱን አድርጌ ኬሚስትሪም አላቅም፣ ባዮሎጂውም ብዙ አላቀውም። አጋጣሚ ሆኖ ግን ኬሚስትሪ ብዙ ችግርም አልገጠመኝም፣ ግን ብዙ ትምህርቱም እሱም ብዙ አላተኮርኩበትም። ባዮሎጂ ግን በጣም ብዙ ችግር ፈጥሮብኝ ነበረ። ብዙም ወደ ሲ ማይነስ ነው የማመጣው የነበረ እና ደግሞ ግን በጣም የምወደው ትምህርት ስለነበረ በዛ ቀጠልኩበት። ከዛ ከኮሌጁ ኮሚኒቲ ኮሌጅ ወደ ዩኒቨርሲቲ ኦፍ ኢሊኖይ የሚባል ትራንስፈር አረኩኝ። ያው ሁሉ ክሬዲት ወሰዱልኝ። ከዛ ከሄድኩኝ በኋላ ያው ባዮሎጂ ሳጠና በጣም ወደ ውስጥ የገባ ባዮሎጂ ነው ያጠናሁት። ስለ ሴል የምመራምረው የነበረ እና አንዳንድ አስተማሪዎች የነበሩ አንተ ባዮሎጂ ላይገባህ ይችላል፣ ለምን አትተውም፣ ለምን ሂስትሪ አታጠናም ብሎ አንድ አስተማሪ በጣም ያው ጎቶኝ ነበረ። በጣም ዲስከረጅ አድርጎኝ ነበረ። ሆኖም ግን ያው እኔ አንድ ባህሪ ያለኝ ጌባፍ ማድረግ አልወድም። ቀጠልኩበት በዛ በ1998 በፈረንጆች የመጀመሪያ ዲግሪን ያዝኩኝ ማለት ነው።
እንግዲህ አሁን የሚሰሩበት ሞሌኪውለር እና ሴሉለር ባዮሎጂ ይላል። በካንሰር ሴሎች እድገትም ውስጥ የፕሮቲኖች እድገት ላይ ትኩረት አድርገው እንደሚሰሩ በታሪኮ ተመልክቷል። ስለ እርሱ እና ስራውም ጭምር ይበልጥ ማወቅ እንዲያስችለን እስኪ ስለ እሱ ትንሽ ይንገሩን። ስለሚሰሩት ስራ ምንድን ነው የሚሰሩት?
እኔ መጀመሪያ ያው የፒኤችዲን የያዝኩት ዲግሪ በኢምብሪዮሎጂ ይባላል። ሁላችን የመጣ ነው ከአንድ ሴል ነው። በዛፊም ይሁን ሰውም ይሁን ድመትም ትሁን ውሻ ሁሉም ሰው ከአንድ ሴል ነው የመጣው። ከአንድ ሴል ሲመጣ ነው ያጠናሁት እንዴት አርገው ነው ሴሎቹ ተነጋግረው ሰውን የሚፈጥሩ የሚለውን ነው ምርምር ያደረኩት ማለት ነው። 5 ዓመት 6 ዓመት የወሰደብኝ ጥናት ነው። ብዙ አርቲክሎችን አትሚያለሁ በዛ። ስለዚህ ሴሎች የመነጋገር ባህሪ ያላቸው ለምሳሌ ቀደም ሲል መጀመሪያ እዛ እናት ሆድ ይያሉ እየተነጋገሩ አንተ አጥንቱን እኔ ልብ ሆናለሁ እኔ አይን ሆናለሁ ብለው ተነጋግረው የሚያደርጉት ነው። ሁሉ ጊዜ ደግሞ ይሄ ኢንፎርሜሽን አለ። አሁን ለምሳሌ አይናችን ሁሌ ጭንቅላታችን ጋር ነው ያለው፣ እግራችን ጋር አይደለም፣ ሆዳችን ጋር አይደለም። 2 እጅ ነው ያለን፣ 2 እግር ነው ያለን። ይሄ ሁላ ከላይ ከታች ያለው በሴሎች ምክንያት ተነጋግረው ነው። ስለዚህ በእንግሊዝኛ ሲግናሊንግ እንላቸዋለን። ያው ኮሚኒኬት ያደርጋሉ ማለት ነው። ለምሳሌ ቀላል ለመረዳት አሁን እርሶ ደውለውልኛል። ስልኮን ሲደውል ቢሊየን ስልክ አለ በዚህ ዓለም፣ ግን ወደ እኔ ነው የመጣው። ሴሎችም እንደዛ ናቸው፣ እየተነጋገሩ ነው ኢንፎርሜሽን የሚያደርጉት ማለት ነው። እሱን ከጨረስኩኝ በኋላ ስፔሻላይዝ ለማድረግ ወደ ካንሰር የሚባል ጥናት አንጀት ኮሎን ካንሰር ጥናት ስፔሻላይዝ ዳረኩኝ ማለት ነው። ኤመሪ ዩኒቨርሲቲ የሚባል አትላንታ ጆርጂያ ያለው እሱን ካረኩኝ በኋላ እዚህ ተቀጠርኩኝ። ያው ቅድም አውርተነዋል ማለት ነው። ስለዚህ እኔ አሁን የማጠናው እንዴት አድርጎ ነው ካንሰርም እኛ የምናምነው ከአንድ መጥፎ ሴል የሚመጣ ነው። ግን ካንሰርና ኢምብሪዮ ቅድም ያወራሁት የሚለያዩት ያኛው ህይወት ሊፈጥር ነው የሚባዙት ሴሎቹ፣ ይሄ ደግሞ ህይወት ሊያጠፋ ነው የሚባዙት ሴሎቹ። ስለዚህ እኔ ጥናት ምንድን ነው እነኚህ ይሄ የማጠናውን ሞለኪል ወይ ጅን የሚባለው ካንሰርን የሚከላከል ነው ይሄ ጅን እና ማጠናው ለምንድን ነው እንዴት ነው የሚከላከለው? እሱን ካወቅን ከተመራመርን ምናልባት ቴራፒ ማድረግ እንችላለን ወይ መድኃኒት መፍጠር እንችላለን ወይ ይሄ በሽታ መከላከል እንችላለን ወይ የሚለውን ነው የምንመራመረው ያለሁት ማለት ነው።
ካንሰር የቆየ ችግር ነው። ከሰው ጋር በጣም የብዙ ሰው ህይወትን እያጠፋ ያለ ነገር ነው። እርሶ ይሄንን ምርምር ሲያደርጉ ለምሳሌ የሚራመድ ነገር አለ? በምርምሮ ግኝት አለው ያገኙት ግኝት ወይስ እንደው ነው ምንድን ነው? ለምሳሌ የሚያዩዋቸው በየጊዜው ያስተዋሏቸው ወይም ተለቅ ያለም ነገር ካለ ሊያዩት በእርሶ ጥናት ሊደርሱበት የቻለው ነገር ካለ ምንድን ነው ሊያካፍሉ የሚችሉት ነገር አለ ስለ ካንሰር?
አዎ፣ እንግዲህ ካንሰር ማለት በቀላሉ ለመረዳት ማንም ሰው እንዲረዳው የምፈልገው ሰውነታችን አሁን በኔ ባንተ በማንም ሰው ሰውነት ብዙ ሴሎች እየተባዙ ነው። አሁን የሚባዙት ለምንድን ነው? የመቱትን ሴል ለመተካት፣ ጸጉራችንን እንዲበቅል፣ ሰውነታ ቆዳችንን እንዲጠገን፣ ሆዳችንን እንዲጠገን ይሁላ ያደርጋሉ ማለት ነው። ስለዚህ ህግ አላቸው። ያ ህግ ምንድን ነው? ከተባዙ በኋላ ስራ ይሰሩና ይሞታሉ። ሶስቱም እነኚህ ሂደቶች በጣም ወሳኝ አለው። ሴሎች ይወለዳሉ፣ ስራ ይሰራሉ፣ ይሞታሉ። ስለዚህ የማንም የጸጉርም ይሁን የቆዳም ይሁን የአንጀትም ይሁን የልብም ይሁን የኩላሊትም እንደዛ ነው ማለት ነው ሙሉ ሰውነታችን። ካንሰር ማለት ግን መባዛት ብቻ ነው እንጂ መሞት አይፈልጉም። ስለዚህ ለምንድን ነው የሚለው ነው መጀመሪያ ዋናው ቤዙ። እኛን ማጥናት የምንፈልገው ለምንድን ነው እነኚህ አሁን ለምሳሌ በቀላሉ ሰው እንዲገባው ለማስረዳት መኪናዎትን ይዝ። መኪናው አሁን ሲነዱ ቀይ መብራት ሲያዩ ያቆማሉ። በምንድን ነው የሚያቆሙት? ብሬክ በመያዝ ማለት ነው፣ ፍሬን በመያዝ ማለት ነው። ፍሬኑ ከተበላሸ ግን ቀይ መብራት ኖረ አልኖረ ጥቅም የለውም። ስለዚህ ካንሰር በአጠቃላይ ምንድን ነው? የእነኛ ብሬክ የምንላቸው ሴሎችን ወይ ጅኖችን አለመኖር፣ እነኛ ደግሞ እንደ ጋዝ ይሄ ጋዝ አሁን መኪና የምትሄድበትን የሚያደርጉ ሴልን እንዲባዛ የሚያደርጉ ደግሞ መብዛታቸው ማለት ነው። ስለዚህ የእኔ ዋናው ምርምሬ ምንድን ነው? እንዴት አድርጎ ነው ካንሰር ሊሆን የሚችለው? ይሄ ጅን የማጠናው ካንሰር ለምንድን ነው እሱ ሲውሄድ ለምንድን ነው ካንሰር የሚሆነው የሚለውን ነገር ሳስበው ምንድን ነው ያገኘ ነው ይሄ ጅን አንድ ዲኤንኤ የምንለው አለ። ዲኤንኤ አሁን እንግዲህ እኛን ሰው መሆናችንን የሚያሳውቅ ማለት ነው። አሁን እኛ ከእንስሳ የምንለየው ከዛፍ የምንለየው በዲኤንኤያችን ማለት ነው። ያ ዲኤንኤ ይሄ ጅን ሳይኖር በጣም ጉዳት ይበዛበታል፣ ዳሜጅ ይሆናል ማለት ነው። ሁለተኛ ደግሞ ይሄ ጅን ሳይኖር አንድ ሴል ከአንድ ቦታ ወደ ሌላ ቦታ ይሄዳል ማለት ነው። አሁን ለምሳሌ ካንሰር ብዙ ሰው የሚሞተው ዝም ብሎ እብጠት አይደለም። እብጠት ስላለ አይደለም። እብጠት ካለ በሰርጀሪ ማስወገድ ይቻላል። ችግሩ ግን ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። ለምሳሌ የአንጀት የሆኑ ሴሎች ወደ ጉበት ጋር ይሄዱና ያበላሹታል ጉበቱ። ስለዚህ ሰው በምንድን ነው የሚሞተው? የአንጀትን ካንሰርም ቢሆን የሚሞተው ጉበቱ ስለተበላሸበት ማለት ነው። ስለዚህ እኔም ማጠናው አሁን እሱ እንዴት አድርጎ ነው ይሁላ የሚሆነው የሚለው ማለት ነው። እና ያገኘነው እስካሁን ድረስ ያተምናቸው ምንድን ነው ያገኘናቸው ነገሮች ይሄ ጂን ለነኝ ሁሉ ነገር ጥቅም እንዳለው ማለት ነው። እና ምንድን ነው ጥቅሙ ታዲያ የሚባል ከሆነ ግን ለወደፊቱ እኛ አሁን ይሄ በደንብ አድርገን ከገባን ወይ ደግሞ እንደ መድኃኒት አይነት እንደ ድራግ አይነት ዲቨሎፕመንት እንደ ተራፒ ማለት ነው አንደርስታንድ ለማድረግ ማለት ነው። ለምሳሌ አንድ ድራግ ዲቨሎፕ ተደርጎ ካንሰር ላለው ሰው አሁን ለምሳሌ ኮሎን ካንሰር ላለው የአንጀት ካንሰር ላለው ሰው ብንሰጠው ያ ነገር ሊተወው ይችላል ወይ የሚለው ነገር ነው።
ለምንድን ነው ማዳን በጣም እጅግ አስቸጋሪ የሆነው ካንሰር? እንግዲህ ብዙ ምርምሮች በየጊዜው ይካሄዳል እና በየጊዜው የሚነጥቃቸው ሰዎች ህይወት ግን አሁንም እንደቀጠለ ነው እና የማይቻል በቃ ካንሰር ጊዜ ለተወሰነ ጊዜ መቆየት እንጂ ጨርሶ የማይድን አይነት ነገር ተደርጎ እየተወሰደ ነው የሚመስለው።
ይሄ ነገር በሁለት ነገር ብስከፍለው ደስ ይለኛል። ካንሰር በጣም በሳይንስ ስናየው ብዙ ሰው እየጎዳ ነው። ነገር ግን ብዙ ሰው ደግሞ በጣም የዳነ አለ ማለት ነው። ለምሳሌ የደም ካንሰር የዛሬ 100 ዓመት 5 ሰው ከ100 ነው የሚድነው የነበረ ወይ 1 ሰው ነው የሚድነው የነበረ። አሁን የደም ካንሰር የሚሞት የለም። እዚህ አገር በጣም ቀንሰዋል። 10% ወይ 15% ወይ ከመቶ 5 ሰው ቢሞት ነው ማለት ነው። ለምንድን ነው ይሄ? ምክንያቱም ይሄ አሁን እኛን ሪሰርች የምናደርገው ከዚህ በፊት ከኛ በፊት የነበሩ ሳይንቲስቶች ሪሰርች በሚያደርጉት የሴሎቹ አበዛዝና የሴሎቹ እንዴት አድርገው እንደሚያደርጉ ምንድን ነው የሚያመጣው ካንሰር በምንድን ነው የሚያመጣ በሚል ምርምር በማድረግ ስክሪኒንግ በማድረግ ቴክኖሎጂ ድራጎችን በመጨመር የመጣ እንትን ነው ማለት ነው። አሁን ለምሳሌ አንድ ዴታ ልስጦት፣ ያው ምናልባት ትንሽ እንትን ሊል የሚችለው ማለት ነው። አሁን ድሮ በ1970 ቢያዩት ሰርቫይቭ የሚያደርገው የካንሰር ሰው 3 ሚሊዮን ብቻ ነበረ። አሁን ግን የዛሬ 5 ዓመት ቢያዩት ግን የካንሰር ሰርቫይቭ የሚያደርገው 16 ሚሊዮን ነው። እና ይሄ አሁን ሰው ላያየው ይችላል፣ ነገር ግን ብዙ ለውጦች አሉ። አንድ ይሄ ነው። ሁለተኛ ካንሰር በጣም የሚያጠቃው ትላልቅ ሰዎች ነው። አሁን በሁለት ማየት ያለብን ምንድን ነው? ባደጉት ዓለምና ባላደጉት ዓለም ነው ማየት ያለብን። ባደጉት ዓለም የሚያጠቃው ትላልቅ ሰዎች ነው፣ እነሱን ነው የሚያጠቃው እንጂ ወጣቱ በጣም ብዙ የሚጎዳ የለም። ለምንድን ነው የሚያጠቃው ደግሞ ብዙ ነው ብለን የምናስበው ለምንድን ነው? ምክንያቱም አሁን ሰው የሚኖረው ያኖራሩ ነገር ጥሩ ነው። አሁን እዚህ አገር አሁን አሜሪካ 70-80 ዓመት ነው ሰው ከዚህ ዓለም የሚለየው ማለት ነው። እንደዛ በመሆን ምክንያት ካንሰር የመያዝ አቅሙ ኃይለኛ ነው ማለት ነው ለነሱ። በወጣትነት ግን ከተያየ ብዙ አይነት ወጣት የሚያጠቃ የለም። በኢትዮጵያ ወይም በሌላ ያላደጉ አገሮች ሲታይ ግን ችግር አለ። ችግሩ ምንድን ነው? አሁን ለምሳሌ ኢትዮጵያ አሁን ባለፉት 30 ዓመታት ለምሳሌ ቢታይ በቫይረስ እና በባክቴሪያ የሚመጡ በሽተኞች በጣም ተቀንሰዋል፣ በጣም ቀንሰዋል። ነገር ግን ክሮኒክ ዲዝ የምንላቸው አሁን የስኳር በሽታ፣ የደም፣ የካንሰር ደግሞ እየበዙ መጥተዋል። የበዙበት ምክንያት የሰው የአኗኗር ዘዴ ተቀይረዋል። ሁለተኛ የስክሪኒንግ አሁን ለምሳሌ እዚህ ሀገር 50 ዓመት ሲሞላው 60 ዓመት ሲሞላው የአንጀት የኮሎኖስኮፒ የሚባል አለ ወይ ማሞግራም የሚባል አለ ወይ ፓፕስሚር የሚባል አለ። የተለያየ ካንሰር የተለያየ ስክሪኒንግ አላቸው ማለት ነው።
ምርመራዎች ማለት ነው።
ምርመራዎች ስለሚደረግባቸው ምርመራዎቹ ተደርገው ከዛ በኋላ ከተገኘ እንትን ይደረጋል። ይህ አሁን ኢትዮጵያ ውስጥ ብዙ ስለሌለ ሁለት አይነት ችግር ነው ያለው ኢትዮጵያ አሁን ወይ አፍሪካ አገር ወይ ያላደጉ አገሮች። አንደኛው የአመገባባችን ነገር ተቀይሯል። እኔ አሁን አስታውሳለሁ ልጆች እያለን ኮካኮላ ምናልባት እኔ እንጃ በ6 ወር አንዴ ምናምን እንጠጣ እንሆናለን ወይ እንግዳ ከመጣ ነው። አሁን በየመንገዱ ነው ያለው ኮካኮላ። የአመጋገብ ነገሮች ሁሉ ነገር ተቀይረዋል።
በዚህ አጋጣሚ እንደ ማጠናቀቂያም እንዲሆን እንግዲህ እርስዎ ከትምህርቶም ከምርምሮም በተጨማሪ ወደ 160 በላይ ባለሙያ ተማሪዎችን ማሰልጠኑን የህይወት ታሪኮ ላይ ተጻፈው ያስረዳል። ስለሱ ትንሽ ንገሩኝ።
ደስ ይለኛል። እንግዲህ እኔ የምሰራው እዚህ ኮልጌት ዩኒቨርሲቲ ሪሰርች የማደርገው የካንሰር ምርምር ነው የማደርገው እና ብዙ ተማሪዎች እኔ ጋር ይሰራሉ። ቢያንስ ከ10 እስከ 15 ተማሪዎች በየአመቱ ከኔ ጋር ይሰራሉ። እነኚህ ተማሪዎች ሰርተው ያው ብዙ ጊዜ አርቲክል እናተማለን። ታትመው ደግሞ ልጆቹ ወደ ግራጁዌት ፒኤችዲ ለመስራት ወይንም ደግሞ ወደ ሜዲሲን ዶክተር ለመሆን ይሄዳሉ። እስካሁን ድረስ ወደ 60-70 የሚሆኑ ተማሪዎች ኦልሬዲ ዶክትሬታቸውን የያዙ ልጆች አሉ ማለት ነው። እና እዚህ ሪሰርች የምንሰራው በጣም ፋንዳሜንታል፣ በጣም ለልጆቹ ህይወት የሚቀይርና ልጆቹ ደግሞ በጣም ሲሪየስሊ ተከታትለው ቁም ነገር የሚደርሱበት ደረጃ ስለሆነ በጣም የሚያስደስተኝ ነገር ነው በጣም ብዬ ነው የምገምተው። ምክንያቱም በዚህ ዓለም ምንም ነገር አይደለም የሚያስደስተው። በርግጥ በኔ አገላለጽ ማለት ነው እዚህ ዓለም ሊያስደስተን የሚችለው ለሌላ ሰው ምን አረኩኝ የሚለው ትልቅ ሐሳብ ነው። ምክንያቱም ትልቅ መኪና ስላለን፣ ትልቅ ቤት ስላለን ወይ ሀብታሞች ስለሆኑ ሳይሆን የሚያስደስተን at the end of the day ሁላችንም የምንደሰትበት መንገድ ምን አረግ ነው የሚለው ነው። ስለዚህ እኔ እነኚህ ተማሪዎችን ጥሩ ደረጃ ሲደርሱ እኔን እንደደረስኩት ራሴ ነው የምቀጥረው። በጣም ደስ ይለኛል ማለት ነው። ስለዚህ የምሰራውን ስራ ሪኮግናይዝ አርጎ ትምህርት ቤቱ እዚህ እንደዚህ ደረጃ ፉል ፕሮፌሰር መስጠቱ፣ ይሄ ትልቅ አርቲክል የወጣውን ሜንቶር ብለው ነው ያወጡት፣ በጣም ደስ የሚል ነገር ነው። ስለዚህ በጣም እድለኛ ነኝ። በጣም ነው የማመሰግነው።
በድጋሚ እንግዲህ ከኛ ጋር ስለነበሩት ቆይታ ፕሮፌሰር ዳ በጣም አመሰግናለሁ። ወደፊት በተለያዩ ጉዳዮች ላይ መልሼ እንደማገኘት ተስፋ አደርጋለሁ። በጣም አመሰግናለሁ።
እኔም በጣም ነው የማመሰግነው አቶ ደረጀ፣ እግዚአብሔር ይስጥልኝ። ቪኤም በጣም ነው የማመሰግነው። መልካም ቀን።
እሺ፣ መልካም ቀን። በጣም አመሰግናለሁ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ #voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ከኢትዮጵያ ውጪ የሚኖሩ ወላጆች ተግዳሮቶቻቸውን የሚወያዩበትን እና ስኬቶቻቸውን የሚጋሩበትን አንድ የድረገጽ መድረክ ያስቃኘናል። ከመሸጋገሪያው ሙዚቃ በኋላ እንመለሳለን።
ዳሬ ሁለት ልጆችህን እዚህ አሜሪካ ውስጥ እያሳደግክ ነው እና እስቲ በውጭ አገር ልጆችን ማሳደግ እንደ ወላጅ ምን አይነት ተግዳሮቶች አሉት?
እዚህ ሀገር ልጅ ማሳደግ አብሮ ማደግ ነው መቼም። ችግሩን ያው ታውቂዋለሽ አታጭውም። እና በጣም 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 አስቸጋሪ ይመስለኛል። እዚህ ሀገር ልጅ ማሳደግ እንዲህ ቀላል አይመስለኝም።
ቀላል አይደለም። ልክ ነህ። እኔም እናት ከሆንኩ በኋላ ያስተዋልኩት ነገር ኢትዮጵያ ውስጥ በቤተሰብ መሀል ሆኖ ልጅ ማሳደግ የምታማክረው የቅርብህም ይሁን የሩቅ የሆነ የኔ የምትለው ሰው አለመኖር የሚፈጥረው ክፍተት ትልቅ ነው እና ቀጣዩ እንግዳችን ይህንን ክፍተት ለመሙላት የሚያስችል ድህረ ገጽ የፈጠረች ወጣት ናት።
ልክ ነው። እንግዳችን ገሊላ ጌታነህ ትባላለች። የክንፈ ልጅ የተሰኘ በውጭ የሚኖሩ ወላጆች ተግዳሮቶቻቸውንና ስኬቶቻቸውን የሚጋሩበት የኢንተርኔት ላይ አገልግሎት ፈጥራለች። ባለፉት 4 ዓመታት ውስጥም ከ900 በላይ ወላጆች አባል ሆነው አገልግሎት እያገኙ መሆናቸውንም ገልጻልናለች። ሊሊ፣ ከገሊላ ጋር ቆይታ አድርገሽ ይሄ አገልግሎት በውጭ የሚኖሩ ወላጆችን በተለይ ደግሞ ልጆቻቸውን ብቻቸውን የሚያሳድጉ እናቶችን እንዴት ተጠቃሚ እንዳደረገ ተወያይታችኋል። ሙሉውን እንከታተል።
በቅድሚያ ራስሽን በማስተዋወቅ ስራሽን፣ በተለይ ደግሞ ከክንፈ ልጅ ጋር በተያያዘ ምን እንደምትሰሪ በማስተዋወቅ እንጀምር።
በጣም ነው የማመሰግነው እዚህ ድረስ ጋብዛችሁ ይዤ ስለመጣ በጣም ነው የማመሰግነው። ስሜ ገሊላ ጌታነህ ይባላል እና በቀን ስራዬ ለዲሲ መንግስት የከንቲባ የአፍሪካኖች ጉዳይ ጽህፈት ቤት ዳይሬክተር ኦፍ ኦፐሬሽን ሆኜ ነው የምሰራው እዛ። እና ገሊላ የክንፈ ልጅ በኦንላይን ላይ ያለ ኦርጋናይዜሽን ያቋቋምኩት ነው። ከስሙ ብንጀምር ገሊላ የክንፈ ልጅ ማለት ስሜ ገሊላ ነው እና የአባቴ ስም ክንፈ ነው፣ ገሊላ የክንፈ ልጅ። ግን አሁን እዚህ መተን ስማችን ይቀየራል፣ ሰው ገሊላ ጌታ ነው ያለው። ግን ያንን እንትን በመያዝ ነው ገሊላ የክንፈ ልጅ ስሙን ያወጣሁት።
የክንፈ ልጅ ለምን አልሽው?
መጀመሪያ ይሄንን ለማድረግ ሳስብ ከራሴ ጋር አንድ የሚቀር ማንነቴን የሚገልጽ ነገር ነበር የፈለግኩት። ይሄ ድረገጽ ሁሉንም ሰው የሚረዳ ቢሆንም ማን ነው ምንድን ነው የሚሰራው ብዬ ሳስብ ገሊላ የክንፈ ልጅ እኔ ነኝ። እና ይሄ በተለያዩ ሶሻል ሚዲያዎችም የምጠቀመው ስሜ ነው። ለረዥም ጊዜያት እሱ ነው የምጠቀመው። እና ይሄ በጣም እኔን የሚገልጽ እና ማንነቴን የሚገልጽ ነገር ለረዥም ጊዜም ደግሞ እኔም ባልኖር የሚቆይ ነገር አድርጌ ስላሰብኩት ለዛ ነው ገሊላ የክንፈ ልጅ ብዬ የወሰንኩት።
መቼ ነው የጀመርሽው?
በ2019 ላይ ነው የጀመርኩት። በፈረንጆች አቆጣጠር 2019 የመጀመሪያ ልጄን እርጉዝ በሆንኩ ጊዜ ነበር የጀመርኩት።
ከኢትዮጵያ ውጭ ማሳደግ ልጆችን ብለን ስናነሳ አንድ ከራስሽ ነው የሚነሳው እና ባለትዳር ነሽ፣ የልጆች እናት ነሽ። እስቲ ከአንቺ ለመጀመሪያ ከአንቺ ያንቺን ህይወት ተሞክሮ ኔ
እኔ ከኢትዮጵያ ከወጣሁኝ በጣም ረዥም ጊዜ ሆኖኛል። በ13 ዓመቴ ነው መጀመሪያ ከኢትዮጵያ የወጣሁት እና በደቡብ አፍሪካ ለረዥም ጊዜ ኖሬ ከካናዳ ወደዚያ መፈናቀል መጥቼ አሁን ወደ 15 ዓመት ሆኖኛል በኒውዮርክ እና በዲሲ መካከል ስኖር ማለት ነው። የእናቴንም የአባቴንም በተለይ ከኢትዮጵያ ውጭ ሆነ ያደረጉትን አስተዋጽኦ የነበረባቸውን ድክመት ያደረጉትን ሁሉ ነገር በማየት አሁን ደግሞ እኔ ወደ እናትነት መንገድ ስጀምር እዚህ አካባቢ እንደ አዲስ አበባ እንደ ኢትዮጵያ እርዳታ የለም፣ ጎረቤት የለም። እዛ እኛ ትዝ ይለኛል ልጅ ሆነን ስናደግ ቤተሰቦቻችን ከሌሉ ጎረቤትም እንደ ቤተሰብ ያህል ነበር የምንፈራው። ሲመጡ ወደ ቤት እንገባለን ማንም ቢሆንና በጣም አስፈላጊ ይሆናል ብዬ ስላሰብ
እንደገለጽሽው በእናት በአባትሽ አይተሽዋል፣ በራስሽ እያየሽ ነው። እና በውጭ ልጆችን ማሳደግ ምንድን ነው ተግዳሮቶቹ? ምንድን ናቸው ችግሮቹ?
የመጀመሪያ ነገር ጊዜ ያው እኛው ነን እናትም አባትም ሆነን አሳደግም ሆነን ቤት ውስጥ የምንሰራው አክስት፣ ቤተሰብ፣ ጎረቤት የለም በዚህ ጊዜ። ስለዚህ ጊዜን አብቃቅቶ ተጋግዞ የመስራትን ልጅ ማሳደግ በጣም እየከበደ ይሄዳል በውጭ ሀገር ልጅ ስናሳደግ። ሁለተኛው ነገር ደግሞ ብዙዎቻችን ጥያቄ አንጠይቅም። በተለይ ሐኪም ቤት በምንሄድበት ጊዜ ዶክተር ያለንን በቃ ይሄን ነው እንደ እርጉዝ ወይም እንደ አዲስ እናት ይሄን ነው ማድረግ ያለባቸው ይሄንን አድርጉ በምንባልበት ጊዜ መነጋገር መጠያየቅ የለም። በቃ ዶክተር ብሏልና ይሄንን ማድረግ አለብን አረጋለሁ ነው። እና እኔ መጀመሪያ እርጉዝ በሆንኩ ጊዜ እሰማለሁ ዶክተሮችን የሚሉት፣ ግን ብዙም ሰውም እጠይቃለሁ አናገራለሁ። በተለይ ደግሞ በእኔ እድሜ ያሉ ሴቶችን ኢሚግራንት የሆኑ ሴቶችን በጣም በጣም አስፈላጊ ነገር ነው እርስ በርስ መነጋገር። ለምን እዚህ ሀገር የተማሩት እና እንደ ምርመራ የሚጠቀሙት እንደኛ አይነት ሰዎችን ላይሆን ይችላል። ልጄ በ4 ወር አፖይንትመንት ስንወስዳት ለክተን የጭንቅላቷን ልክ አይደለም በጣም አሰራሩ። ከዛ በኋላ ሂጄ በቃ ያው ስፔሻሊስት ማየት አለባችሁ ምን ተብለ። ከዛ የመጀመሪያ የደወልኩት ጓደኞቼ ነበረ፣ ኢትዮጵያን ጓደኞችን። ከዛ አንደኛዋ ካናዳ ምስኖራት ከለምን አሰራሽ ይሄ እኮ አፍሪካ የመጡ ልጆች ሜጀርመንት ስፋት የሚጠቀሙበት መለኪያ እዚህና እዛ የተለያየ
ነው፣
ይለያያል ሁሉ ነገር። ያው አሁን ተመስገን ጤነኛ 4 ዓመት 3 ዓመት ተኩል ልጅ አለ። እና ያን ጊዜ ነው በቃ መነጋገር እንዴት እንደሚያስፈልግ ሼር ማድረግ እንዴት እንደሚያስፈልግ ኤክስፔሪንሳችን የተለያየ ስለሆነ በጣም አስፈላጊ እንደሆነ አይቼ ነው ይሄንን እንትን ልጀምር የቻልኩት።
ምን አይነት አገልግሎት ነው በድረገጹ ላይ የሚገኘው? ምን አይነት ድረገጽ ነው? እስኪ ድረገጹን ግለጭልን።
ድረገጹ ላይ ሪሶርሶች አሉ። የተለያዩ የሐኪሞች ሊስት ቢያስፈልግ ሌላም ሰው ሲመጣ እንደኔ እንዳይቸገር ሁለተኛው ደግሞ የተለያዩ አይነት ኒውስፔፐሮች ሲወጡ አርቲክሎች በሚወጡበት ጊዜ ስለ ምንም አይነት ስለ ልጅ አስተዳደግም ይሁን ስለ ሕክምናም ይሁን በተለያዩ አይነት ሪሰርቾች በሚወጡ ጊዜ እነሱንም እዛ ላይ እናወጣለን ማለት ነው። ሶስተኛው ደግሞ የተለያዩ አይነት ምሁራኖችን ኤክስፐርቶችን በአንድ ላይ በማድረግ የተለያዩ ኢቨንቶችን እናዘጋጃለን እና በዛ ላይ መተው አሁን አንዴ ያዘጋጀነው ኦቲስቲክ ለሆኑ ህጻናቶች ከሁለት ዓመት ጀምሮ ትምህርት ቤት ገብተው መማር ይችላሉ በነፃ። የአምስት ዓመት መሆን መጠበቅ የለባቸውም። እሱን ግን በጣም ብዙ ሰው አያውቀው። በዙምም ሆነ በተለያዩ ፕላትፎርሞች ላይ እንደዚ አይነት ውይይት እናደርጋለን። የሚናገሩ ቴስቲሞኒ የሚሰጡ እናቶች አንድ ላይ አድርገን እንዲህ አይነት ኢንፎርሜሽኖችን እንዲለዋወጡ ሰውን እናደርጋለን ማለት ነው።
እንግዲህ ይህ መድረክ ከተፈጠረ 4 ዓመታት ሆነውታል እና ምን ያክል ወላጆች ተጠቃሚ ሆነዋል?
በጣም ሰፊ ይሆናል። አሁን ወደ 900 ሰብስክራይበሮች አሉ። እስከ አውስትራሊያ ድረስ ዌብሳይቱን አይተው የሚጠቀሙ ኢሜል አድርገውን የሚጠቀሙ እናቶች ቤተሰቦችም አሉ። ከኢትዮጵያም ራሱ በጣም ፎሎወር እንዳለውም አይቻለው። በጣም ሰፊ እንዲሆን አሁንም እዚህ ከሌሎች አፍሪካኖችን ጋር በመሆን እነሱንም ወደ እነሱም ደግሞ እንደነሱ አይነት ኢንፎርሜሽን የሚሰጣቸውን ሰው እያመጣል እንትን ለማድረግ እና ለማሳደግ እየሞከርኩ ነው።
እንዴት ነው አንድ እናት ወይም አንድ አባት የዚህ ማህበረሰብ አባል መሆን ቢፈልግ በምን መልኩ ነው የሚቀላቀለው?
ድረገጻችን ላይ www.yakinfellowship.com ብለው በሚሄዱበት ጊዜ ስማቸውን እና ኢሜል አድሬሳቸውን የሚያስገቡበት ቦታ አለ። እዛ ስማቸውን እንዳስገቡ እኔ ኢሜል ይደርሰኛል። ከዛ በኋላ እኔ ፎሎ አፕ አደርጋለሁ ከነሱ ጋር።
እንግዲህ አንዳንድ ጊዜ ብዙ ችግሮች፣ ተግዳሮቶች ያሉባቸው ወላጆች መሸነፌን ማሳየት የለብኝም በሚል በራሳቸው ነገሮችን ለመፍጨርጨር የሚጥሩ አሉ። ወይም ደግሞ ምክር መጠየቅን ወይም እርዳታ መጠየቅን እንደ መሸነፍ የሚያዩ ሰዎች አሉ እና ለእነሱ ምን ትመክራቸዋለች በዚህ አጋጣሚ?
በጣም ራሳችን ነው የምታደክሙት። ለምን ምንም አይነት ችግር እኛ የመጀመሪያዎቹ አይደለንም። እኔ የመጀመሪያ እናት አይደለሁም ኢትዮጵያዊ ሆኜ ልጄን ውጭ ሀገር ማሳደገው እና በጣም ብዙ ሰው ያለውን ችግር ወደ ውስጥ በሚይዝበት ጊዜ ድካም ነው የሚፈጥርብን። ድካም ከፈጠረ ደግሞ ብዙ ነገሮቻችንን ያበላሻል። ስራ ላይ እንዴት ፐርፎርም እንደምናደርግ፣ ቤትን መተን ከልጆቻችን ጋር ያለውንም ግንኙነት ሁሉ ያበላሽብናል። ለምን? ደክሞናል። ያለንን ሁሉ ነገራችንን ልንሰጣቸው አንችልም። ስለዚህ ሁሉንም ችግር በተቻለ መጠን መናገር የግድ ከምናውቀው ሰው ጋር መሆን የለበትም። እዚህ አሜሪካ ውስጥ እንደምታውቂው በጣም የተለያዩ አይነት ሪሶርሶች አሉ፣ ሆትላይኖች አሉ። ዝም ብለን ደውለን ስማችንን ምናችንን ምንም ሳንናገር በቃ ይሄ ችግር አለብኝ ይሄ ነው ብለን መናገር እንችላለን። ሌላው ደግሞ በጣም የተለያዩ ሪሶርሶች አሉ ከተማ ውስጥ እዚህ በተለይ በዲሲ ሜሪላንድ እና ቨርጂኒያ አካባቢ በጣም 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 ብዙ ለቤተሰቦች የሚሰጡ ነፃ እድሎች እና እነሱን መጠቀም። ስለዚህ በጣም ተናገሩ፣ ሰው አግኙ ብዬ ነው የምመክረው።
ገሊላ፣ በጣም ነው የምናመሰግነው። የክንፈ ልጅ የተሰኘ በኢንተርኔት ላይ የሚገኝ ድህረ ገጽ ነው። ከኢትዮጵያ ውጭ የሚኖሩ ወላጆች የሚያጋጥሟቸውን ተግዳሮቶች፣ ስኬቶች በጋራ የሚጋሩበት መድረክ ነው። ስለዚህ መድረክ ደግሞ በዝግጅታችን ክፍል ተገኝተሽ ስላጋራሽን እጅግ አድርገን እናመሰግናለን።
በጣም ነው የማመሰግነው እኔ።
ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዶዋችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊ ነን።
አሁን ደግሞ ትንሽ በሙዚቃ ነረፍ አይመስልህም?
ይመስላል። ምን አዘጋጀሽልን ሊሊ?
በቅርቡ የወጡ አዳዲስ ሙዚቃዎችን ነው እየጋበዝን ያለ ነው። ስለዚህ የሔዋን ገብረ ወልድን ቁጭኝ ልጋብዝ።
ሔዋን ትቀጥላለች።
ያሰብኩት ሰው ሲላይ ነው Lenin Bayli Sutul Bayli Meçkerrelin Mabkan Kani Sarbayın şaşıcı Meşke payzori Cemim Meles Male Cemal
ሄዋን ገብረ ወልድን ቆጫኝ ሙዚቃ ተከታትለን ነው የተመለስነው። ዝግጅታችን ከአሜሪካ ድምጽ ይቀጥላል።
በዚሁ ወደ ተከታዩ ዝግጅታችን ነው የምናልፈው። ጥንታዊ ማህተሞችን ወደ ስነ ጥበብ ስራዎች የቀየረው ሰዓሊ
ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተም ጥበብ ስራዎቹ የሚታወቅ የስነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ስራዎች ረብ ያላቸው ሐሳቦችንም እያጋራ ይገኛል። ከስራው ጋር የተያዙ ጉዳዮችን ለማንሳት ባልደረባችን ሀብታሙ ስዩም በስልክ መስመር አግኝቶታል።
ኃይሉ ክፍሌ ይባላለሁ። የተወለድኩት በደሴ ከተማ ነው። አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በ1998 በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን አገኘሁኝ። ከዛ በ1999 ጀምሮ በተፈሪ መኮንን በቀድሞ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነ ጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። አሁንም እዛው ነው የማስተምረው። ከዛን ጊዜ ጀምሮ ከማስተማር ጎን ለጎን በግሌም በቡድንም የዓለም ክፍሎች ኢንተርናሽናል ሲምፖዚየም ወርክሾፖች ላይ ሳተፋለሁ። 2011 ደግሞ ሁለተኛ ዲግሪን እዛው በአዲስ አበባ ዩኒቨርሲቲ አግኝቻለሁኝ። ከሁለት ዓመት በፊት ደግሞ ከጓደኛዬ ሰዓሊ ታምራት ስልጣን እና ከሌሎች ወዳጆቼ ጋር በመሆን ኢንተርናሽናል አርት ሲምፖዚየም ከተለያዩ 15 የዓለም ሀገራት የመጡ ሰዓሊዎችን በማሳተፍ አንድ ደማቅ ዓለም አቀፍ የስዕል ሲምፖዚየም አዘጋጅተናል። ጎን ለጎንም ከባለፉት 6-5 ዓመት ወዲህ በፈንድቃ ባህል ማዕከል የስዕል ጋለሪ ሰዓሊዎችን አውደ ርዕይ እንዲያቀርቡ በማደራጀት ከጓደኞች ጋር በመስራት ላይ ይገኛለን።
እንግዲህ አንተ ወጣት ከሚባሉ ሰዓሊዎች መካከል አንዱ ነህ። ነገር ግን ስራዎችህ በአብዛኛው ከሞላ ጎደል ጥንታዊነት የሚንጸባረቅባቸው ናቸው። ይህንን ርዕስ የመረጥክበት ልዩ ምክንያት አለው ይሆን?
እንግዲህ ሰው ማንን ይመስላል ቢባል ኑሮውን ወይ ንባቡን ወይ ውሎውን ነው የሚባለው እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬም ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል። የንባብ ልምዴና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር ንባብ ፍላጎቴን ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁኝ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ 100 ዓመት የተደረገ አንድ ክዋኔ የሚያገር ውስጥ እዛው 100 ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ ራስን መፈለግ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁኝ።
እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው?
አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሀሳብ ላለብሰው እችላለሁ። ግን ብዙ ጊዜ ሀሳቡ ይቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔም ያስደስተኛል፣ ለተደራሽን ደግሞ ሀሳቤን ሴንተር ሊያገኝልኝ ይችላል ብዬ ሳስብ እሞካክራቸዋለሁ የተለያዩ የአሰራር ዘዴዎች። በአጋጣሚ የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ ትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጀው ፈልጌው በፍቅር እማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልከው በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ። ወረቀት በመላጥ ከሆነ እነሱን እልጣለሁ፣ በመለጥፍ ከሆነ እለጥፋለሁ። እንዲህ እያደረግኩ ላለፉት 15-16 ዓመት ከተመረኩ ጀምሮ ስሰራ ነበር። በተለይ ግን አሁን በዚህ 3-4 ዓመት በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ታቤን በማስደገፍ እነሱ አንድም እንደ ጌታዊ ጥበብ፣ ሁለትም እንደ ሀሳብ፣ ሶስትም እንደ መስሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሀሉ እንዳልከው ይህን ሀሳብ እስክሪብቶ ቢገልጠው ይሻላል፣ ውሃ ቀለም ይገልጠው ይሻላል ብዬ ካሰብኩ ራሴን ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው።
ኃይሉ፣ ዙሪያ በምታያቸው ጉዳዮች ላይም የራስን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው?
ትልቅ ፋይዳ ነው እንጂ ያለው። ለምሳሌ ምንድን ነው ከዚህ ጥያቄ አንጻር የኪነ ጥበብ ወይም ስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የሀገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሀሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ አለበት ብዬ አስባለሁ። እየሄድንበት ያለው አካሄድ ወይም ደግሞ እያሰብነው ያለው ሀሳብ የሰው ልጅ ከተሰጠው የሰብአዊ ክብርና ሀሳብ ልዕልና አንጻር የት ላይ ነው ያለ ነው? ይሄስ ጉዳይ በምን ምክንያት መጣ? እንደገና በዚህ ሀሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉትን ነገሮች የሚመረምር እንዲፈትሽ፣ ወደ ውስጡ እንዲያስብ። ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሀሳብና ማዕቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይህም ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኒህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሀሳቦች እንድንነጋገር ምክንያት አልሆንም በሚል የተሰማኝን እንደጠቀስከው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከትናንሽ ሀሳቦች ወጥተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ።
እንግዲህ ስራዎችህ የተለያዩ እውቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለል አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር
እሱ አጋጣሚ ምንድን ነው? የቅርብ የእሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያደንቅ አማካሪያቸው አለና አንድ ኤግዚቢሽን ላይ ተገናኘንና ሀሳቡን ይነግረኛል የእሳቸውን ምስል እንድሰራለትና እሳቸው አያውቁም። ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን። ግን በደንብ ጊዜ እንደሚሰጠኝ ተነጋግረን ሁለት ወር ሰጠኝና በሁለት ወር ጊዜ ውስጥ ሰራሁት የእሳቸውን ፖርትሬት። የዚች ታላቅ ሀገር ክብርት ፕሬዚዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ፣ መጠየቅ፣ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁኝ። ምክንያቱም ቀደም ብለህ እንደጠቀስከው በዚህ ሰዓት አሁን እኔ በተለያዩ ማህተሞች ስዕልን የምሰራው በቡርሽ ሳይሆን ማለት ነው። እነዚያ ማህተሞች ደግሞ አንድም ማህተሞች ራሳቸው ታሪክ ናቸው፣ ሁለትም ማህተሙ ከተመታ በኋላ ውሳኔ አለ። ምክንያቱም ዜር ዜ ዲሲሽን ቢሃይንድ ዘ ስታምፕ መልካምም ክፉም ወይም ደግሞ የሚበትን ወይም የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ እሳቸውን መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆን የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ ንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ፣ የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ፣ እነዚህ የሴቶችን ማህተም ሰበሰብኩና በነዛ ማህተሞች በመደራረብ ነው የእሳቸውን መልክ የሰራሁት። ስለዚህ የኔ ሀሳብ ምንድን ነው? የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርስዎ ላይ ደርሷል እና ይሄ ገመድ ወዴት ይሄዳል፣ እሱ ምን ያደርጉታል አይነት የሚል ሀሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሀሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት ለሱ ማለት ነው። እሱ ተቀበለኝ። በቃ እዛ ጋር ጨረሰን የኔና የሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዚዳንት ይፈልጉሃል፣ የአሰራር ዘዴውን ሀሳብህን እንድታወራላቸው ይፈልጋሉ እና ቀጠሮ እያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው። ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸውና በትዊተር ገጻቸው ይህን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩኝ። እና ምን ተሰማህን አልከው፣ በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው እኔን መጥራት እኔን ብቻ እንደጠሩኝ አይደለም ማስበው፣ እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን ማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫ እና በረታቻ ነው የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል፣ ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳትን ይፈጠረልኝ። እንዲሁም ከእኔ ጀርባ ላሉ እኔን መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም።
ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሌው ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ?
በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው፣ እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች ጀስት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል፣ ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት፣ ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስዕል ትምህርት ቤት ሲገባ የሚያገኘውን ዲፕሎማው ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል፣ ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብ እና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሚሆኑን ታላላቅ ሰዓሊዎች አሉ። የእነሱን ዳናቸውን መከተል እጅግ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ። የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ።
እጅግ በጣም አመሰግናለሁ ኃይሉ ክፍሌ፣ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረጽክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ።
በጣም እግዚአብሔር ያክብርልኝ። አትሽኔም ሰላም ሁኑልኝ።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።